የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሌላኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህን ሳይኖሩ ቀድመው የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ።
የዘረመል ጥናትና ምርምር ባለሙያው ዶክተር ዘውዱ ተረፈ ወርቅ ናቸው። የተለመደውን የልደት ቀናችንን ተከትሎ የሚቆጠረውን ሳይሆን ህብረ ህዋሶቻችንና ሴሎቻችን የሚሉት ተሰልተው በሚደረስበት እድሜ ምንነትና ፋይዳ ዙሪያ በተኮረ ቃለ ምልልስ ከሰጡት አስተያየት የተወሰደ ነው። ለምሽቱ ከያዝናቸው ክንብሮች አንዱ ነው። የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረግዩራን ዘር ኢትዮጵያ የ29ኛው ዓመታዊ ስነስርዓት ተሸላሚዎችም ብቅ ብለዋል።
ሳይንስ ግባቸው ኪያልቆ ነው። ከኦክዴል ሃይ ስኩል ግራጁዌት አድርጌያለሁ። የሃይ ስኩል ሲፒኤ እና ጁኒየር ይር ኮሌጅ አፕላይ ሳደርግ የተጠቀምኩት 4.87 ነበር እና በጣም ሃይ ፐርሰንት። ከሱ ውጭ ግን በጣም ብዙ ክለብ እሳተፋለሁ።
ሰላም፣ እኔ ሳሙኤል እሸቱ እባላለሁ። ሲኤምአይቲ ሳውት ፐብሊክ ቻርተር ትምህርት ቤት ሄድ ነበር ለሃይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሄድ ነበር እና እዛ አሶሺየት ዲግሪ ኢንፎርሜሽን ቴክኖሎጂ ያገኘው።
በእንግሊዝኛው አጽህሮት ሲድ የተባለው የሽልማት ድርጅት ዘንድሮ ካከበራቸው 6 ወጣቶች ለዛሬ ካነጋገርናቸው የሁለቱን ድምፅ ነው የሰማችሁት። አብረውን ያመሻሉ። የንጉሴ አክሊሉም የአዲስ አበባ ወቅት ተሰናድቷል። ሰዓቱን ጠብቆ ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሰኔ 5 2014 ዓ.ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲሆን ግርማ ነኝ። በዩናይትድ ስቴትስ ጠበቅ ያለ የመሳሪያ ሕግ ተግባራዊ እንዲደረግ የሚጠይቁ በሺዎች የሚቆጠሩ ሰዎች ትላንት አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። ባለፈው ወር በቴክሳስ አንደኛ ደረጃ ትምህርት ቤት ውስጥ የተፈጸመውን የጅምላ ጭፍጨፋ ተከትሎ ሕግ አውጪዎች ጠበቅ ያለ ሕግ እንዲያወጡ ለመጠየቅ በ10 ሺዎች የሚቆጠሩ ተቃዋሚዎች ትላንት ቅዳሜ ዋሽንግተን ውስጥ ሰልፍ ይወጡ ሲሆን ሰልፉም በመቶዎች የሚቆጠሩ ሰልፎች የሚል ስያሜ ተሰጥቷል። ከዋሽንግተን ዲሲ በተጨማሪም በሌሎች ከተሞች ተመሳሳይ ሰልፎች ተካሂደዋል። እንደ አውሮፓውያን የቀን አቆጣጠር በ2018 ፍሎሪዳ በሚገኘው ፓርክላንድ ትምህርት ቤት ውስጥ ከደረሰው ጭፍጨፋ የተረፉ ተማሪዎች ባቋቋሙት ገን ሴፍቲ ግሩፕ በተሰኘው ማርች ፎር አወር ላይቭስ የተባለ ስብስብ የተዘጋጀው ሰልፍ ላይ ዋሽንግተን ዲሲ ውስጥ ብቻ ቁጥሩ 40,000 የሚገመት ሰልፈኛ እንደተካፈለበት ተገምቷል። ከተለያዩ አካባቢዎች ተሰብስበው ሰልፉ ላይ የተገኙ ተቃዋሚዎችም የመሳሪያ ሕግ ተግባራዊ እንዲደረግ ግፊት በማያደርጉ ወይም በሚያፈገፍጉ የምክር ቤት አባላት ላይ ዜጎች በድምጻቸው እርምጃ መውሰድ እንዳለባቸው አሳስበዋል። በቅርቡ ቤጂንግ በርካታ የዊገር ማህበረሰብ ተወላጆችን በማሰር የሚደርስባትን ክስ ለማጣራት ወደ ሺንግ ቻንግ ተጉዘው የነበሩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሸሌት ቤጂንግን ሳያወግዙ ቀርተዋል በሚል ከፍተኛ ወቀሳ እየቀረበባቸው ነው። የተባበሩት መንግስታት ድርጅት 50ኛው የሰብአዊ መብቶች ጉባኤ ከመጀመሩ አስቀድሞ ከ230 በላይ የሚሆኑ የመብት ተሟጋች ድርጅቶች ኮሚሽነር ባሸሌት ስራቸውን እንዲለቁ በጋራ ባወጡት መግለጫ ጠይቀዋል። ባሸሌት ቤጂንግ በዊገሮች፣ ቲቤታውያን እና በሌሎች አነስተኛ ቁጥር ያላቸው ጎሳዎች ላይ የፈጸመችውን ጭቆና እንዲሸፋፈን አድርገዋል በሚል ተወንጅለዋል። ባሸሌት በጉብኝታቸው የመብት ጥሰቶቹን ከማጋለጥ ይልቅ ቤጂንግ በፕሮፓጋንዳ ድል እንድታደርግ ረድተዋል ተብለዋል። መንግስት ለፈጸመው የሰብአዊ መብቶች ረገጣ ተጠያቂ ለማድረግ ያጋጠማቸውን ብርቅዬ ድልም አባክነዋል በሚል ከፍተኛ ቅሬታ ቀርቦባቸዋል። ባቸሌት ወደ ሺንግጃንግ መጓዛቸውን ተከትሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስም ቤጂንግ በመታደርሳቸው የሰብአዊ መብቶች ጥሰቶች ላይ ማተኮሯን እንደምትቀጥል መግለጻቸው ይታወሳል። ባሸሌት ለተሰነዘረባቸው ለዚህ ትችት እስካሁን የሰጡት ምላሽ የለም። ይሁን እንጂ ባሸሌት ባለፈው ወር በቻይና ያደረጉትን ጉብኝት ተከትሎ በመደምደሚያው ላይ በሰጡት አስተያየት ጉዟቸው ከፍተኛ ባለስልጣናትን ከማነጋገርና በሰብአዊ መብቶች አያያዝ ዙሪያ ለመወያየትና በቀጣይ ለሚደረጉ ንግግሮች መንገዱን የመክፈት አጋጣሚ ተደርጎ የተካሄደ እንደሆነ ገልጸው ነበር። ቻይና ሽብርተኝነትን ለመዋጋት በሚል ሰበብ ሺንግጃንግ ውስጥ የተወሰደው እርምጃ ለቻይና መንግስት በትክክለኛ መንገድ መናገራቸውን በመግለጽ ራሳቸውን ከትችት ለመከላከል ሞክረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ስዊድን እና ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን የመቀላቀል ጥያቄን ተከትሎ ቱርክ ከሽብርተኝነት ጋር አያይዛ ያቀረበች ያለችው ስጋት አዘል ጥያቄ ህጋዊነት ያለው ስጋት መሆኑን የኔቶ ዋና ጸሐፊ ጄን ስቶልተንበርግ ዛሬ እሁድ ለጋዜጠኞች ገለጹ። የሁለቱ ሀገሮች ወደ ኔቶ የመቀላቀል ጥያቄን ተከትሎ ፊንላንድና ስዊድን የኩርድ ታጣቂዎችን ይደግፋሉ ስትል ክስ ያቀረበችው ቱርክ ፖሊሲያቸውን እስካልቀየሩ ድረስ ወደ ኔቶ መቀላቀላቸውን እንደማትደግፍ አቋሟን አሳውቃለች። ከፊንላንድ ፕሬዝዳንት ሳውሊ ኒስቶ ጋር በጋራ መግለጫ የሰጡት የኔቶ ዋና ጸሐፊ ጄን ስቶልተንበርግ አንድም የኔቶ አባል ከቱርክ የበለጠ አሸባሪዎች ጥቃት የደረሰበት ሀገር እንደሌለ ገልጸው በመልካ ምድራዊ አቀማመጥም እንደ ኢራቅና ሶሪያ ካሉ ሀገሮች ጋር ጎረቤት መሆኗን አስታውሰዋል። አያይዘውም እንደ ሽብርተኝነትና የጦር መሳሪያ መላክን የመሳሰሉ ጉዳዮች ህጋዊ ስጋቶች በመሆናቸው ምላሽ ሊያገኙ እንደሚገባ አጽንኦት ሰጥተዋል። ስጋቶቹም መቀረፍ እንደሚገባቸው ተናግረዋል። ስዊድንና ፊንላንድ ኔቶን ለመቀላቀል ጥያቄያቸውን ያቀረቡት በግንቦት ወር ሲሆን ቱርክ በበኩሏ አሸባሪዎቹን ይደግፋሉ በሚል ተቃውሟን ቀጥላለች። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር ልተዋችሁ።
ተናስተልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ሰኔ 5 2014 ዓመተ ምህረት የራዲዮ መጽሔት ጀመረ። አድማጮች፣ አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። አውቃለሁ ፍቅሬ ሆይ አውቃለሁ፣ የልብህን አጥር ፍቅር እንደናደው፣ የሚያስፈራው ግርማ የኔ ደካማ ድምጽ እንዳበደበደው። ፍቅሬ ሆይ አውቃለሁ፣ የሚያብከነክነኝ እንዳብከነከነ፣ አንድ ቀን ያመመኝ ሰርክ እንዳጋደመ። ፍቅሬ ሆይ አውቃለሁ፣ እንቅልፍ የነሳኝ ህልም አንተን የቋጠረ፣ የጠለፈህ ገመድ እኔን እንዳሰረ። ሳምንቷ ምርጥ ባደረግናት አውቃለሁ በተሰኘችው በገጣሚ ፍቅርተ ጸጋይ ግጥም የምሽቱ ቅንብራችንን ጀምረናል። ፍቅርተ የውብ ግጥሞች ስብስብ እንዳላትም ልብ ብያለሁ። ከመጪው የራዲዮ መጽሔት ዝግጅቶች በአንዱ ከሌሎች ስራዎቿ ጋር እንተዋወቃታለን። ለአሁኑ ግን ፍቅርተን ለግሩም ግጥሟ አመሰግናለሁ። ፍን የምድሪቱን ነዋሪ ሰው የሆነም በሙሉ የሚመለከት ርዕሰ ጉዳይ ነው። ቀደም ብለን በራዲዮ መጽሔት ማስተዋሻ አስተዋውቀናችሁ ነበር። አሁን የእድሜ ጉዳይ የማይመለከተው ማን አለ? ሊያውም ከተወለድንባት ዕለት አንስቶ ባለው የዚህ ምድር ቆይታችን ቀን ተቆጥሮ የሚደረስበትን የእድሜ ስሌት ቸል ብለን ውስጣዊ የሰውነት ክፍሎቻችን ሲጠየቁ እንዴት የሚለውን ለጊዜው እናቆይና ህብረ ህዋሳቶቻችን ወይም ሴሎቻችን ሲፈተሹ የሚናገሩትን የሚመለከት ነው። ማንና ጥረቱን በርካታ ነገሮች ይወስኑታል። በተፈጥሮ ከምናገኘው ስነ ባህሪ ከሚወሰነው በተጨማሪ የምግብ አመጋገባችን፣ የአካል ብቃት እንቅስቃሴ የማድረግ ልማድ መኖርና አለመኖር፣ አማካይ የክብደትና የቁመት መጠን ስሌት የመሳሰሉትና እንዲሁም እንደ ሲጋራ ማጤስና የአልኮል መጠጥ ማዘውተርና ያለማዘውተር በአጠቃላይ የአኗኗር ዘይቤያችን የሚያመጣቸው ለውጦች ከወሳኞቹ ምክንያቶች ናቸው። ለዚህም ይመስላል ቀን ተቆጥሮ ከሚደረስበት እድሜ ይልቅ ምናልባትም የዚህኛውን ማወቁ ከማብቂያው ጋር የሚዛመድ ጠበቅ ያለ ግንኙነት አለው መባሉ። በቃላችን መሰረት ባለሙያ ጋብዘናል። ዶክተር ዘውዱ ተረፈወርቅ የዘረመል ጥናትና ምርምር ባለሙያ ናቸው። በጉዳዩ ዙሪያ የምናደራው ወግ ታዲያ የእናንተንም በእያላችሁበት የሚደረግ ጨዋታ ሳያበረታታ አይቀርም። ለሁሉም ወደ ዝግጅቱ። ዶክተር ዘውዱ ተረፈወርቅ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሩና።
ለየት ያለ ፕሮግራም ነው መልሶ ያገናኘን የዛሬው ውይይታችን። እድሜ የሚለው ጥያቄ በቂ የሚሆነው መታወቂያና በኦፊሴል ለሚደረጉ ሰነዶች ላይ ብቻ ይመስላል ዘንድሮ። ባዘቦት ለሚቀርብ ጥያቄ መልሱ ሌላ ጥያቄ ልንጨምር ሳያስገድድ አይቀርም። የትኛው እድሜ የሚል ጥያቄ ይከተላል። ደግነቱ ሁለተኛውን አናውቀውም፣ ምናልባት በልባብ ብቻ ይሆናል ብዙዎቻችን የምናውቀው። ስለዚህ ከመወሳሰቡ በፊት እያንዳንዳችን እንደ ሳይንሱ ዓለም ምጣኔ ሁለተኛ እድሜ አለን የሚል ነው በቀደመ ፕሮግራማችን ለራዲዮ መጽሔት ተከታታዮቻችን አስተዋውቀን ባለሙያ ጋብዛለን ብለን በቀጠሮ የተለየሁት። ከልደት ቀናችን ዶክተር ዘውዱ ከተወለድንበት ዕለት አንስቶ የሚቆጠረው ይሄ ሁላችንም እናውቀው እድሜ አቆጣጠር በአንዱ ግን ሴሎቻችን ምን ያህል አረጁ ወይም አላረጁ የሚለውን የሚመልሰው ደግሞ በስነ ህይወት ስሜት የሚለካው እድሜ ባዮሎጂካል እድሜ አለ። ምንድን ነው ይህ ባዮሎጂካል እድሜ? ምንድን ነው ልዩነቱስ? በዚህ ምን እንደርዳ?
እሺ፣ ፍጥረታችን ህዋስን የተመረኮዘ ነው። በህዋስ የተዋቀርን ፍጡር ነን። አንድ ህዋስ የሚፈጠር ፍጡር አለ። ከብዙ ህዋሳት የሚፈጠር ፍጡር አለ። እኛ ከብዙ ህዋሳት ከሚፈጠሩት ፍጡሮች አንደኞቹ ነን እና ስንወለድ ወይም ደግሞ ገና ስንፈጠር ከአንድ ህዋስ እንጀምርና ወደ ብዙ ህዋስ እንሄዳለን እና እነዚህ ህዋሳት አላ ላይ ልክ አሁን አንተ እንዳልከው የስነ ህይወት ህብር ይፈጥሩና ያ የስነ ህይወት ህብር ደግሞ ሰዋዊ የሆነ ህይወትን ያጎናጽፈናል ማለት ነው። ይሄ የስነ ህይወት ህብር ሊኖር የሚችለው እያንዳንዱ ህዋስ እርስ በራሱ መተካካት ሲችል፣ እርስ በራሱ መገናኘት ሲችል፣ እርስ በራሱ ያንን ግንኙነት ተመልክቶ የተዋቀረ የህይወት ጉዞ ወይም የህይወት ዑደት ማካሄድ በሚችልበት ጊዜ ነው። እና እነዚህ ነገሮች የሚሄዱት እያንዳንዱ ህዋስ ውስጥ በሚካሄዱ የተለያዩ የኬሚካል ሪያክሽንስ እንበላቸው ወይም ደግሞ የተለያዩ ሞለኪሎች እርስ በርሳቸው በሚጋጩበት፣ በሚገናኙበት፣ በሚበታተኑበት ጊዜ የሚፈጠሩ ዑደቶች ናቸው ይህንን ነገር የሚያመጡት። እና ህይወት ይሄ እስከሆነ ድረስ ይሄ ደግሞ ህይወት በአንድ የተወሰነ ሞመንት ወይም በአንድ የተወሰነ ቅጽበት የሚቆም ሳይሆን በተከታታይ ዳይናሚክ በሆነ መልኩ የሚሄድ ሂደት ነው እና ይሄ ሂደት ራሱን የቻለ ህግ አለው። ያ ህግ ከተዋቀረበት ኬሚካሎች እነዛን ኬሚካሎች ከሚያዘው ዘረመል እና ደግሞ ያ ህዋስ ከሚኖርበት ከባባዊ ሁኔታ ጋራ ተደባልቆ የህይወቱን ዳይናሚክ የሆነውን ጉዞ ፍጥነቱን ወይ መቀነስ ወይም ደግሞ ማፋጠን ወይም ደግሞ ማቆም ማለት ማቆም እንግዲህ ያው ህይወት ሲያቆም ማለት ነው። ሁሉም ነገሮች ሊፈጠር ይችላል ማለት ነው። እና እነዚህ እንግዲህ አሁን በሞለኪል ደረጃ የሚፈጠሩ ለውጦች ዘረመል ትዕዛዝ እየታገዘ የሚሄድበት ፕሮሰስ እሱ የባዮሎጂካል ኤጂንግ የምንለውን ደግሞ ስነ ህይወታዊ እርጅናን ይወስናል ማለት ነው።
መልካም። ፊት ፊት በጣም ሩቅ ተደርጎ የሚታየው ምናልባትም ጠቀሜታው ከላብራቶርና ከሳይንሳዊ ምርምር ስራዎች ከሚሰሩት ላለፈ ያልነበረ ዛሬ በቀጥታ በሰዎች ህይወት ላይ ትርጉም ወደሚኖረው ደረጃ የተቃረበ ይመስላል። የእርሶ የሳይንስ ጥናት ዘርፍ ዘረመል ጥናትን የሚመለከተው ባለፉት 20 ዓመታት ያሳየው ግስጋሴ ይልቁንም ደግሞ በህክምናው ዘርፍ ብዙ ተስፋዎችን ፈንጥቀዋልና እስኪ ይህንንም ረጅም እድሜ በጤና ከመኖር እድል ጋር አዛምደን ወደምናየው ቁም ነገር በወስዶ አንዳንዴ በተለምዶ ከምናያቸው ጋር ለማዛመድ ፈጥኖ አረጀ ምነው ገረጀፈ የሚባለው አገላለጽ አለ። በሌላ በኩል ደግሞ እድሜውን አይመስልም በጣም ወጣት ነው የሚመስለው ተብሎ የሚገለጽ ሰው አለ። ቅድም ከገለጹት ስነ ህይወታዊ ስሌት አንጻር ሴሎች ያለ ጊዜያቸው ሊያረጁ መቻላቸውን ካስረዱበት ከጤና አያያዝ ጋር ያዛምዱትና ምን አይነት ነገሮች ናቸው ይህን ሁኔታ የሚከስቱት?
የሚያጋጥሙን የከባቢ ለውጦች ባሻገር በመጀመሪያ ደረጃ ሰውነት ወይም ደግሞ እያንዳንዱ ህዋስ ውስጥ የሚከሰቱ የተለያዩ ለውጦች ናቸው ይህን ነገር የሚያመጡት። እነዚህ የተለያዩ ናቸው። አንደኛው ህዋሳቶቹ ውስጥ የህዋሳቶቹን ስራ የሚቆጣጠረው ዲኤንኤ እያንዳንዱ ክሮሞዞም ላይ ቴሎሜር የሚባል ነገር አለ። ይህ ቴሎሜር ኖርማሊ እድሜ እየጨመረ በሄደ ቁጥር ቴሎሜር የሚባለው የክሮሞዞም ቅንጣት እያጠረ 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 ይሄዳል እና መጨረሻ ላይ ክሮሞዞሙ አጥሮ በዚህ ደረጃ ለመንደርስበት ጊዜ በስነ ስርዓት ስራውን መስራት እንዳይችል ይሆናል። ያ ወደ የመጨረሻ እርጅና አካባቢ ወይም እስከ ሞትም ድረስ ሊያደርስ ይችላል። ሌላኛው ደግሞ በዚሁ ክሮሞዞም ላይ ወይም ዲኤንኤ ላይ ኤፒጀነቲክ ለውጦች የሚባሉ አሉ። እነዚህ ዲኤንኤውን ዴኮሬት የሚያደርጉት ነገሮች ናቸው አሰራሩን የሚቀይሩት። እነዚህ ዴኮሬሽንስ ቤዚካሊ ምንድን ነው የሚያደርጉት? የትኛው የባህሪ ገላጭ ቅንጣት መስራት አለበት ወይም አለመስራት አለበት የሚለውን ነገር ነው የሚያስቡት። በዚህ ሰዓት ይስራ፣ በዚህ ሰዓት አይስራ፣ በዚህ ሰዓት ዝም ይበል፣ በዚህ ሰዓት ይንቀሳቀስ የሚለውን ነገር የሚወስነው መካኒዝም ይቀየራል። ያ ሌላው ነው። ሌላኛው ደግሞ ህዋሳት መተካካት አለባቸው። የሚተካቸው መሰረታዊ ህዋስ የሚባል ነገር አለ። ያ መሰረታዊ ህዋስ ማንኛውንም ህዋስ ሊሆን ይችላል። ማለት የጉበት ህዋስ፣ የኩላሊት ህዋስ፣ የቆዳ ህዋስ ወይም ሌሎችም የሰውነት አካል ህዋሶችን መሆን የሚችል ቴንሴል ወይም መሰረታዊ ህዋስ የሚባል አለ። መሰረታዊ ህዋስ እጥረት ያጋጥማል። መሰረታዊ ህዋስ ይደክማል። ያ ሊመጣ ይችላል። ሌላኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህል ሳይኖሩ ቀድመው የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ። ሌላው የህዋሳቶቹ ኃይል ምንጭ የሆነው የህዋሱ ጥቂት አካል ስራ መስራት በሚያቆምበት ጊዜ ነው። ወይም ደግሞ ህዋሳቶች ውስጥ ያሉት የተለያዩ ፕሮቲን መልክ ሞለኪሎች ስራቸው መስራት ሲያቆሙ ነው። ወይም ደግሞ ህዋሳቶች እርስ በርስ መነጋገር፣ በርስ ማውራት በማይችሉበት ጊዜ። አሁን እነዚህ የዘረዘርኳቸውን ነገሮች አንዳንዶቹ ሰዎች ላይ በጣም ዝግ ባለ የሚሄዱበት ሁኔታ ይፈጠራል። አንዳንዶቹ ላይ ደግሞ ፈጥነው እንዲሄዱ የሚያደርጋቸው ተባባይ የሚሆን የዘረመል ላይ የደረሰ ለውጥ እነዚህ ነገሮች ይወስናቸዋል። በዚህ የተነሳ አንዳንድ ሰዎች ቶሎ ሊያረጁ ይችላሉ፣ ሌሎች ደግሞ ቀስ እያሉ ያረጃሉ። እንግዲህ ይሄ በተለያየ ፍጥነት ማርጀት ሁኔታ፣ በተለያየ ፍጥነት የህዋሳት ስራዎችን የመተካት ሁኔታ እንግዲህ ከእርጅና ጋር ይገናኛል ማለት ነው።
መልካም። ይሄ ምናልባትም ወደ ቀጣዩ ትልቁ ጥያቄ በቀጥታ ያዘልቀናል። ዶክተር ዘውዱ፣ የእርጅናን ጊዜ ማዘግየት ወይንም ደግሞ ጤናማ እድሜን ረጅም ማድረግ እንደ ትልቅ ሳይንስ ብቻውን እየተጠና ያለ ያን ሁኔታ ሊቀይሩ የሚያስችሉ የእርሶን ሙያ የሚመለከተው ጂኖምን፣ ኤፒጄኔቲክስን እና ከዛ ውጪ ደግሞ በሕክምናው በሳይንሱ ዓለም በመድኃኒቶች ጭምር የሚሰሩ ዛሬ ብዙ ተስፋ የሰጡ ምናልባት በሚቀጥሉት አስርታት ውስጥ ተጨባጭ ለውጥ እየመጣበት ያለውን ሁኔታ እንደው ጨረፍ አድርገን ብንመለከት የስነ ህይወታዊ እድሜ ግስጋሴን ዝግ ለማድረግ ወይንም ጨርሶ ወደ መቀልበስ ሁሉ የሚሄድ አቅጣጫ ቢያንስ በሳይንስ ደረጃ እያነጋገረ ነውና ይህ ቶሎ የማርጀት በፍጥነት ሴሎች የሚሄዱበትን ግስጋሴ ማዘግየት የሚለው ጽንሰ ሐሳብ ራሱ ባዕድ ነውና ምንድን ነው የሚሆነው? ቅድም በሰውነታችን ውስጥ በሴሎቹ ላይ በዘረመሎቹ ላይ የሚመጡት ለውጦች ማዘግየት ጋር አዛምደው ካነሱት ጋር እንደው አንድ ሁለት ሐሳብ ቢፈነጥቁ እግረ መንገዶንም ያኗኗር ዘይቤስ እዚህ ውስጥ ምን ሚና አለው? ለምሳሌ ያህል የአመጋገብ ስርዓት መዛባት፣ አካላዊ እንቅስቃሴ አለመኖር፣ እንደ ሲጋራ መሰል ሱሶች ጤናን የሚያውኩ ለረጅም ጊዜ ማድረግ ፈጥኖ ያስረጃል የሚለው እሳቤ ጋር የሚዛመድ ነገር ካለ ያኗኗር ዘይቤም እዚህ ውስጥ የሚያሳድረው ተጽዕኖ ካለ?
አዎ፣ እንግዲህ ያው ከኋላ ልነሳና ከአኗኗር ዘዴ አንደኛው እንግዲህ ያኗኗር ዘዴ ወይም ደግሞ ይሄ አካባቢው የሚፈጥረው ተጽዕኖ ማለት ነው። አካባቢው የሚፈጥረው ተጽዕኖ ምግብ አንደኛው ነው። ለተለያዩ ጨረሮች መጋለጥ ሌላኛው ነው። ለተለያየ የሙቀት መጠን መጋለጥ የተለያየ ሌላኛው ነው። ኤክሰርሳይዝ ማድረግ ወይም አለማድረግ ሌላኛው ነው። የተበከሉ ነገሮችን መውሰድ ከአየር ጀምሮ ማለት ነው። በምንጠጣው ውሃ ውስጥ ሊሆን ይችላል፣ ምንበላው ምግብ ውስጥ ሊሆን ይችላል። እነዛ የሚያመጡት ችግር አለ። እንደገና ደግሞ ከዛም አልፎ በስነ ልቦና ላይ የሚደርሱ አደጋዎች ለምሳሌ በስትረስ ምክንያት ማለት ነው፣ በጭንቀት፣ ድባቴ፣ እነዚህ የሚያመጡት በአጠቃላይ የኢንቫይሮንመንት ፋክተር አለ። ከዚህ ውጪ ደግሞ ቀደም የተናገርኳቸው ይሄ የኤፒጂኖሙ ማለት ጂኖሙ የሚቀየርባቸው ግን መሰረታዊ ሆኖ የዲኤንኤ ውቅር አይቀየርም። እሱ ስለማይቀየር ይሄ ልክ መሰረታዊ አይነት የሆነ ባህሪ መወራረስ ጋራ አናገናኘውም። ይሄኛው ተለያዩ ምክንያቶች ዲኤንኤ ላይ የሚመጡት ዴኮሬሽኖች ቅድም እንዳልኩት እነሱ መቀየር የዲኤንኤውን ስራ ይፋጠን አይፋጠን የሚሉትን ነገሮች በመወሰኑ ደረጃ ወይም ደግሞ ይሄ ሬጉላተሪ የሆነውን ስራ በአፌክት በማድረጉ የተነሳ ሊመጡ የሚችሉ ነገሮች ናቸው። ከዚህ አልፎ ደግሞ ሴሉን እንደገና መልሶ ራሱን እንዲያጎለብት እንደገና መልሶ ስራውን መስራት እንዲችል ሊያደርጉ የሚችሉ ነገሮች ምንድን ናቸው? ብዙም በመጀመሪያ ደረጃ የምግብ አወሳሰድ የምግብ አጠቃቀም ዋናው ነው። የምግብ አወሳሰድ እና የምግብ አጠቃቀም ጤናማ ይሆናል ጤናማ ያልሆናል እና ጤናማ የሆነ የምግብ አጠቃቀም እና አወሳሰድ ይህንን የእርጅና ፕሮሰስን እንዲዘገይ ያደርገዋል። ግን ጤናማ ያልሆነ ደግሞ አመጋገብ የእርጅና ፕሮሰስን እንዲያፋጥን ያደርገዋል። እነዚህ ጤናማ የሆኑ አመጋገቦች ወይም እንደዚህ አይነቶቹ ነገሮች ለምሳሌ ዳያቤትስን መውሰድ እንችላለን። ኢንሱሊን ባላንስ አለመኖር የሚያመጣው የስኳር በሽታ ነው። እሱ ራሱ አሁን ትልቁ ገድሜ የመጨመር መፋጠን ጋር የሚያያዝ አይነት ሁኔታ ነው እና እነዚህ የተለያዩ በኢንቫይሮመንት እና በጂኖም መካከል የነሱ እርስ በርስ ግንኙነት የሚፈጥረው ነገር ነው ይህንን የሚያመጣው።
የመጨረሻ የሚሆን አንድ ጥያቄ ባስከትል ዶክተር ዘውዱ፣ ከኖናር ዘይቤ የሚካተት የምስራቁ ዓለም የኑሮ ፍልስፍና ጋር መሰረት ያለው ልማዱም አሁን በዓለም አቀፍ ደረጃ እየተስፋፋ የመጣ ነገር ግን መሰረቱን ቀደም ብዬ እንዳልኩት እንደ ቲቤት የመሳሰሉትን የምስራቅ እስያ ሀገሮች የተለመደ ጥንታዊ ልማድ ሜዲቴሽን የሚባለውን የጥሞና ጊዜ መውሰድ በጤና ላይ ከፍተኛ ለውጥ እንደሚያመጣ፣ በስነ ልቦና ላይ ለውጥ እንደሚያመጣ፣ ህይወትን በተሻለ መንገድ ለመምራት እንደሚረዳ፣ ለማስተዋል፣ ለፈጠራ እንደሚረዳ አሁን በሳይንሱ ዓለም በሰፊው ጥናት እየተደረገበት ነው። ሴሎች ከሞቱ በኋላ እንደማይተኩ ተደርጎ የሚታሰቡት በተለይ ለትውስታ የሚረዱትን ማለምለም እንደሚችል እነሱን እንደገና ህይወት እንዲዘሩ የሚያደርግበት ተጽዕኖ በስፋት ጥናት እየወጣ ነውና አንዳንዴ የትውስታ አቅማችንን ያህል ጥሩ ማስተዋል የመቻላችን ያህል ማንነታችንም በዛ መንገድ ይገለጻልና ወይም ጤናማ ህይወት የመምራት አቅማችን እዚህ ላይ ምን ይላል?
ወልቅደም ስትረስ የሚለውን ቃል ጀምሬ ነበር። ጭንቀት ውስጥ ያለ ሰውነት ወይ በጭንቀት ውስጥ ያለ ህዋስ ለተለያዩ አደጋዎች ይጋለጣል። ከአደጋዎቹ አንዱ ለምሳሌ በዛን ሰዓት ላይ ከሰውነት የሚመነጩ ሆርሞኖች አሉ። እነዚህ ሆርሞኖች መመንጨት የተለያዩ ህዋሳትን ስራ ማዛባትን ያመጣል። በሚፈለግበት ሰዓት ያልመነጨ ሆርሞን ወይም በሚፈለግበት መጠን ያልመነጨ ሆርሞን ሁልጊዜም የህዋሳት ስራ ያዛባል እና የህዋሳት ስራ መዛባት ደግሞ ይኸው እንግዲህ ፈጥኖ ከማርጀት ጋራ ወይም ደግሞ ፈጥኖ ወደ ሞት ወደ መሄድ ጋር ፕሮግራም ሴል ዴዝ የሚባል ነገር አለ። ያው እያንዳንዱ ሴል ፕሮግራም ሆኗል የሚሞትበት ጊዜ የተወሰነ ነው። ያን የተወሰነውን ሰዓት ወይ ያራዝሟል ወይም ደግሞ ያፋጥመዋል። እንደዚህ አይነቱ ነገር እንግዲህ ከጋር እያያዛል እና ቅድም አንተ እንዳልከው በሩቅ ምስራቅ አካባቢ የሚዘወተሩ የአኗኗር ሁኔታዎች ይሄንን ነገር እንዲቀንስ፣ በተለይ ይሄ ጭንቀት ያለው ህይወት እንዳይኖር ግለሰቡን ወይም ሰውን ይረዳሉ እና በዛ ምክንያት ይሄንን ፈጥኖ የማርጀቱን ፕሮሰስ ያዘገዩታል ማለት ነው። ያ አንድ ነው። እንግዲህ አሁን ይሄን ሁሉ የሚካሄደው ሴል ውስጥ ነው። ሴል የራሱ ሜሞሪ አለው፣ ሴሉለር ሜሞሪ ይባላል። እና የሴሉለር ሜሞሪ ምንድን ነው? እዚህ በኤፒጂኖም ላይ ቅድም ያልኩ የሚደረጉት ዴኮሬቲቭ የሆኑት ለውጦች፣ እነሱ ለውጦች ተቀብሎ ለሚቀጥለው ህዋስ፣ ምክንያቱም እያንዳንዱ ሴል ይባዛል፣ ሪጀነሬት ያደርጋል። ሪጀነሬት በሚያደርግ ጊዜ ለዛ ህዋስ ያንን ኢንፎርሜሽን አስተላልፎለት ነው የሚሄደው እና ያ ህዋስ ደግሞ ያን የተላለፈለትን ኢንፎርሜሽን ተቀብሎ ማለት ያንን ሴሉለር ሜሞሪ ተቀብሎ ተግባራዊ ያደርጋል እና ይሄኛው ህዋስ መጀመሪያ ያስቀምጠለትን ይሄ ኤፒጂኖሚክ የሆነውን ሜሞሪ እሱን ይጠቀምበታል ማለት ነው። እና ጂኖሙ ሳይሆን የሚቀየረው ይሄ ኤፒጂኖም የሚባለው ፓርት ነው። እና ኤፒጂኖሙ ደግሞ በሜሞሪ መልክ ይቀመጣል። ይሄ ኤፒጂኖሚክ ሜሞሪ ኤጂንግ ፕሮሰሱ ትልቅ አስተዋጽኦ ያደርጋል።
መልካም።
ኤፒጄኖሚክ ሪሞዴሊንግ ይባላል። ይሄ ፕሮሰሱ ሂደቱ ኤፒጄኖሙ ሁልጊዜ ሞዲፋይድ ይሆናል፣ ይቀየራል። ላዩ ላይ ተጨማሪ ነገሮች ይቀመጣሉ ወይም ደግሞ የነበሩ ነገሮች ይነሳሉ። ግን እነዛ በህዋስ ክውስታ ሆነው ይቀመጣሉ። ይሄንን ትውስታ ደግሞ ለሚቀጥለው ህዋስ ያስተላልፉታል።
መልካም። ዶክተር ዘውዱ ተረፈወርቅ የዘረመል ጥናት ባለሙያና የአዲስ አበባ የዘረመል ምርመራ ከፍተኛ ላብራቶሪ ስራ አስኪያጅ፣ ሁለተኛውን እድሜ ባዮሎጂክ ወይም ስነ ህይወታዊ እድሜ የሚባለውን አስመልክቶ ላደረግነው ቆይታ ለጊዜው አመሰግናለሁ። መሰል የሚያወያዩ ርዕሶች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ሙያዊ ትንታኔውን የሰጡን ዶክተር ዘውዱ ተረፈወርቅ የዘረመል ጥናትና ምርምር ባለሙያ እንዲሁም በእንግሊዝኛው ምህጻረ ቃል MRCET የተባለ አዲስ አበባ የሚገኝ የዘረመል ጥናት ከፍተኛ ላብራቶሪ መስራችና ዋና ስራ አስኪያጅ ናቸው። ዶክተር ዘውዱን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ቀደም ብለን በመግቢያው ወደ አስተዋወቅናችሁ እዚህ ዩናይትድ ስቴትስ የሚገኘው የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ለክብር ዕውቅና ወዳበቃቸው የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁና በተለያዩ ማህበራዊ ተሳትፏቸው ወደሚታወቁት የዘንድሮ ተሸላሚዎች ልውሰዳችሁ። የኢትዮጵያውያኑ የሽልማት ድርጅት 29ኛ ዓመት ተሸላሚዎች 6 ወጣቶች ናቸው። እንደ ቀድሞ ባቂዎችና በወጣቶች ጎራ መደረጉ ቀርቶ ዘንድሮ በወጣቶች ጎራ ብቻ የተደረገ ስነ ስርዓት መሆኑን ቀደም ባለ ውይይት የህዝብ ግንኙነት ኃላፊው አቶ ቢኒያም ገብረወልድ አስረድተውናል። ዛሬ ታዲያ ከወጣቶቹ ሁለቱን ጋብዣለሁ። ራሳቸውን ያስተዋውቁናል።
ስሜ ጽዮን ግዛቸው ኬልኮ ነው። ኦክዴል ሃይ ስኩል ግራጁዌት አድርጌያለሁ እና ፍሬድሪክ ኤሪያ ነው የምኖረው ሜሪላንድ ውስጥ።
ሰላም፣ እኔ ሳሙኤል እሸቱ እባላለሁ። አሁን አፐር ማዶ ሜሪላንድ እኖራለሁ እና ሲኤምአይቲ ሳውት ፓብሊክ ቻርተር ትምህርት ቤት ሄድ ነበር ለሃይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሄድ ነበር እና እዛ አሶሺየት ዲግሪ ኢንፎርሜሽን ቴክኖሎጂ አገኘው።
አመሰግናለሁ። ለምን ዘንድሮ እንደተሸለማችሁ፣ ምን የተለየ ነገር እንደሰራችሁ፣ በዩናይትድ ስቴትስ ከሚኖሩ በዚህ አመት ከሚመረቁ ተማሪዎች ለምን እንደተመረጣችሁ የማህበረ ግዩራን ዘር ኢትዮጵያ ኃላፊዎች በመጠኑ አስተዋውቀውናል በቀደመ ፕሮግራማችን። በዚህ ሰዓት ለሚከታተሉ አድማጮች የእናንተንም አራያ ሊከተሉ ለሚችሉ አዳጊ ወጣቶች በሚረዳ መልኩ የሰራችኋቸውን ክንውኖች እናስተዋውቅ። ሲሆን እንደ ሰረዳሁት 7-8 አመታት በፊት ነው ኢትዮጵያ ወዲህ ወደ ዩናይት ስቴትስ የመጣሽው። በአጭር ጊዜ ውስጥ እጅግ ከፍተኛ የሚባል ውጤት ካመጡ የሲድ ህዝብ ግንኙነት ባለፈው ፕሮግራም እንደነገሩን በብሔራዊ ደረጃ እጅግ ከፍተኛ የሚባለውን 100% የሚሆኑት ተማሪዎች የሚገኙበት ውስጥ ገብተሻል። እስኪ ንገሪን ስትመጪ የነበረውን ትምህርትሽን የተከታተልሽበት ሁኔታና ውጤትሽንም ያስመዘገብሽው ውጤት ወዴትስ ሊወስድሽ ነው?
አስሩኝ ነው ወደ አሜሪካ የመጣው ከኢትዮጵያ እና ቬርሞንት ትንሽ ኑር ያለው ሜሪላንድም ኑር ያለው እና እናትና አባቴ ኢትዮጵያን በጣም ኢንካሬጅ አድርገው ነበር ለትምህርቴ። እዛም በጣም ዴዲኬትድ ነበርኩ ለትምህርቴ። እዚህ ኤሲቲኤ ላይ 15-20 አግኝቼ ነበር እና የሃይ ስኩል ጂፒኤ ለጁኒየር ይር ኮሌጅ አፕላይ ሳደርግ የተጠቀምኩት 4.87 ነበር እና በጣም ሃይ ፐርሰንት
እጅግ ከፍተኛ ውጤት።
ከሱ ውጭ ግን በጣም ብዙ ክለብ ውስጥ ኢንቮልቭ እሳተፋለሁ።
የነገርሽን የመጣሽው ገና የ10 ዓመት ልጅ እያለሽ ነው እና እጅግ ከፍተኛ ውጤት አምጥተሽ መመረቅ ብቻ ሳይሆን በተለያዩ ትምህርት ቤት ውስጥ ባሉ ክበቦች ውስጥም ትሳተፊ ነበር።
አስሩኝ ነው ወደ አሜሪካ የመጣሁት እና ትልቅ ማርክ ነው ትምህርት ቤት ያገኘሁት እና ትምህርት ቤት ውስጥ በጣም እሳተፋለሁ። የመልታይ ካልቸራል ክለብ ሄድ ነኝ እና የሬድ ክሮስ ክለብ፣ ናሽናል ኦነር ሶሳይቲ፣ ናሽናል ማት ኦነርስ፣ ናሽናል ሳይንስ ኦነር ሶሳይቲ ውስጥ ነበርኩኝ። ከሱ ውጭ ደግሞ ቤተክርስቲያኔ ክብደ ተዋህዶ የሚባል ከሌሎች ተማሪዎች ጋር ሰርተን ነበር። ልብስ ኢትዮጵያ ውስጥ ያሉትን ለማገዝ እንጥር ነበር።
እርዳታ የሚሰጥ ልብስ አሰባስባችሁ ወደ ኢትዮጵያ እንዲላክ ትረዳላችሁ?
ከሱ ውጭም ለትምህርት ቤት የሚያስፈልጉ ነገሮች አሰባስበን ወደ ኢትዮጵያ ልከናል። አንድ አመት ደግሞ ብር አሰባስበን ለኢትዮጵያ ትምህርት ቤት ልከን ዩኒፎርም እንዲገዙ አድርገን ነበር።
መልካም። ተሳትፎሽ እዚህ ባለሽበት አካባቢ ብቻ ሳይገደብ በአገርሽ ያሉ ተማሪዎች የሚያስፈልጋቸው ቁሳቁስ ለመርዳትም በዛም ትሳተፊያለሽ። በእነኚህ ሁሉ ባሳየሽው ብቃት ነው ለዚህ እውቅናና ሽልማት የበቃሽው። ሲሆን ሌሎች ጥያቄዎችን ማነሳልሻለሁ ቆየት ብዬ። አሁን ወደ ሳሙኤል ልሻገር። ሳሙኤል፣ እንደ ጽዮን ሁሉ አንተም በጣም ከፍተኛ ውጤት በማምጣት በማህበረሰብ ተሳትፎ የላቀ አስተዋጽኦ በማበርከት ቅድም ጀመር እንዳረክልን ደግሞ ሁለተኛ ደረጃ ተማሪ ሆነህ ያለ የኮሌጅ ትምህርት እየተከታተልክ አጠናቀቀ በተመሳሳይ ጊዜ በአሶሺየት ዲግሪ ተመረቀሃል። እስኪ ንገረን ስለሰራኸው ስራ በትምህርት ቤት ውስጥም ስለነበረ።
አዎ፣ የሃይ ስኩል እና የኮሌጅ ግራጁዌት ነኝ እና ኮሚኒቲ ኮሌጅ በጣም ይከብድ ነበር። እኔ ከሃይ ስኩል ውስጥ ያለው ክለብ ናሽናል ኦነር ሶሳይቲ ይባላል እና እዛ ውስጥ ብዙ ነገር ሰርተናል። እኔ አሁን ፕሬዚደንት ነኝ። ከፈንድሬዘር 4000 አገኝተናል።
$4000 አሰባሰብን ማለት ነው?
አዎ፣ ለሊምፎማ እና ለሉኪሚያ ፔሽንቶች $4000 ናሽናል ቴክኒካል ኦነር ሶሳይቲ ይባላል። ሌላ ሶሳይቲ ልክ እንደ ናሽናል ኦነር ሶሳይቲ ነበረ፣ ግን ይሄ ቴክኒካሊ ስለ ቴክኖሎጂ ነበር እና እዛ ውስጥ ቫይስ ፕሬዚደንት ነበርኩኝ እና ብዙ ነገር ማድረግ ፈልጌ ነበር። እኔ ኮሌጅ ሲሄድ ልክ እንደዛ ክለብ እፈጥራለሁ። ሌላ ከትምህርት ቤት ውጭ 6-7 ዓመት አገልግያለሁ። እና ብዙ ነገር ተምሬያለሁ ስለ አገሬ ስለ ቤተክርስቲያን ስርዓት ጥሩ ውጤት ለማግኘት እንዴት ያስፈልጋል ብዙ ነገር ሰርቻለሁ ብዙ አዋርድ አገኝቻለሁ እና በጣም ሰላም ነገር ነው
በርግጥ ብዙ ነገሮችን ሰርተሃል የማህበራዊ ተሳትፎህና ትምህርትህን ጎን ለጎን ማስኬድ ይቻላል የሁለተኛ ደረጃ ተማሪ ሆነ በአንድ ጊዜ የኮሌጅ ትምህርት መከታተል ይቻላል ይከብድ ነበር ብለሃል ሁለተኛ ደረጃ ተማሪ ኮሌጅን እንዲከብድ ነው የሚጠበቀው እነኚህ ሁሉ ያደረክ ደግሞ በቤተክርስቲያን ታገለግላለህ ዲያቆን ብቻ ሳይሆን ያንተ ቤት የታዳጊ ወጣት ዲያቆኖችንም ትመራለህ የመሪነት ኃላፊነትም አለ እስኪ ደግሞ ስለሱ ባክ
አንዳንዴ አለቃ ነኝ ብዙ ጊዜ አለቃ አይደለሁም
ትምራራጣላችሁ በየተራ ነው የምትሆኑት
አዎ
ገሩም እንዲህ አይነቱ ዝግጅት ከናንተ በፊት ስለነበሩትም በየአመቱ ስለሚሸለሙ ወጣቶች የመስማት እድል እንደነበራችሁ ተገምታለሁ ቀደም ብለን እንደገለጽነው የዘንድሮ በጣም ለየት ያለ ነውና እስኪ በመጠኑ አንዳንድ ነገሮችን ለማነጻጸር እንሞክር በኮቪድ ምክንያት ሁለት አመት ከተቋረጠ በኋላ ሲጀምር ዘንድሮ ሊተላለፍ ካለ በኋላ ነው የናንተን የግድ ማድረግ ያለብን ያሉት ያዋቂዎች ልማት አብሮ ይደረግ በነበረበት ጊዜ ስለነበረው ዘንድሮ ስለጎደለው ነገር ምን ተረዳችሁ ከናንተ በፊት ስለነበረው በሐሳብም ደረጃ የወሰዳችሁት ካለ ሲሆን ካንቺ ልጀምር
ለሲር በጣም thankful ነኝ እና ስለ ድሩ I think ታላቆች ሲኖሩ አሁን ያም እንደምንሸለመው inspiration ነው ከነሱ እንድንማር አሁን ወርሳታቸው ላይ ሄደ ድሩ ጣዋብተው ማየት በጣም inspiring እና ለfuture ለበኋላ motivating ነው
welcome በተለየ ሁኔታ ውስጥ ስለሆነ የተሸለማችሁት የወጣቶቹ ብቻ ነው ዘንድሮ የተደረገው የሚቀጥለው አመት እንደቀድሞ ሁለቱንም እንደሚያደርጉ ተናግረዋል ሳሙኤል ባንተስ በኩል ከዚህ በፊት ሲል ስለሚያደርጋቸው አስተራሮች ማር መረዳት ይችላል ነበር ሲሆን እንዳለቸው በዌብሳይታቸውም ላይ ይሁን ከሰዎች በመስማት አስተራሩ ምን ይመስል እንደነበረ ታላላቆች ሲሸለሙ ጎን ለጎን ተቀምጣችሁ የሚታይበትን ቪዲዮ ማይታችሁ ሊሆን ይችላል ምን ተረዳ
አዎ እኔ ለመጀመሪያ ጊዜ ሲድ ለማወቅ አንድ ሲድ ያነበረ እና ፀሐይወት ኃይለማርያም ትባላለች እና አንድ ቀን ኖሚኒክ አደረገችኝ ለሲድ አዋርድ እና ብዙ ነገር ነገረችኝ ስለ ሲድ እና ዌብሳይቱ አለ ሌሎችን ከሲዱ ቦርድ መንበር አለ ጋሽ ቢኒያም እንደ ቲያስናት ስለ ሲድ ብዙ ነገር ነገሩ
ለሽልማት ስትመጡ እናንተ እንዴት እንደተመረጣችሁ የሰራችሁትን ስራ የምታውቁትን ያህል አንዳችሁ ስለሌላችሁም ትማራላችሁ አሁን እዚጋ በመተነጋገርበት ጊዜ ሳሙኤል ጽዮን ምን እንደሰራች አብራዋት ከነበሩ ወጣቶች ጋር ምን አይነት ስራዎችን እንደሰራች በትምህርት ያመጣችሁን ውጤት እዛ መተክ ላይ የተነገረውን ጨምሮ ታውቅ ትረዳለህ ስለሌሎችም እንደዚሁ ስለረዲኤት ሌሎች እዚህ ውስጥ ያልተገኙ ዛሬ ያልጋበዝናቸው የእናንተ እኩዮችም የሰሩትን ታያላችሁ እንደናንተ ምሳሌ ናቸውና የማናቸው እንደው የተለየ ስሜት አሳደረባችሁ የማናቸው በጣም አስገረማችሁ እናንተ ራሳችሁ ትልልቅ ስራ የሰራችሁ ስለሆናችሁ ለእናንተ እንደው የተለየ ስሜት ሰጣችሁ የገሌ ስራ ገርሞኛል እንዲህ ማድረጉ ምትሉት አለ አሁን ማከላችሁ ስለሌሉትም ሊሆን ይችላል ለጽዮን ካንቺን ጀምር
ለኔ አንድ ሰው አይደለም ግን ይሄ አሶሲየት ፕሮግራም ያረጉት የኮሌጅ ሄደው ሃይ ስኩል ጋር ባላንስ ያረጉት በጣም ይስፋራጋል ለምን በቃ ኮሌጅ ትልቅ ነገር ነውና አንድ ላይ ከሃይ ስኩል ያረጉ ኮሌጅ አፕሊኬሽን ያረጉ እና ትምህርት ቤትም ስራ እየሰሩ አሁን ሳሙኤል ቸርችም እየሰራ ሁሉንም ነገር ባላንስ ማድረግ በጣም ዲፊካልት ነውና ኢንስፓይሪንግ ነው ስለነሱስ መስማት
በጣም ግሩም ሳሙኤል አንተስ
የስቲልሽን ማሴ ሁለት ሰው ነበረ ከና አይጠገብ ናታኒያ እና ሬዲየት ይባላሉ እኔ ትምህርት ቤት ብዙ ክለቦች አልነበረም ግን ናታኒያ እና ሬዲየት በጣም ብዙ ስራ ሰሩ ረዝሜያቸው እና ባዮግራፊ ስሰማ ናታኒያ እና ሬዲየት ብዙ ነገር ሰሩ እና በጣም ጥሩ ኮሌጅ ገቡና አስባለሁ እና በጣም ጥሩ ሰው ናቸው
አሁን እንደናንተ ሽልማት የተሰጣቸውና እውቅና ያገኙ እንኩዮቻችሁ ስለነሱ እንድትሉ ነው ይሄን ጥያቄ ጠየቅኳችሁ ገና ትምህርት ቤት ይጠብቃችኋል አሁን ወደሚቀጥለው የትምህርት ምዕራፍ ነው የምትሄዱት ግን የሲድ ልጆች ስለሆናችሁ ያገናኛችሁ መድረክ ስለነበረ በተለይ ደግሞ በኢትዮጵያዊነታችሁ በየበኩላችሁ የምትሰሩት ነገር ስላለ አንድ ላይ እንኳን ባትሰሩ የመገናኘት ወደፊት የመተባበር አንዳንድ ነገሮችንም እድል ከተገኘ አብሮ የመስራት ነገር የሚቀጥል ነገር ይታሰባችኋል ጽዮን ወደ አንቺ ልምጣ።
አዎ፣ ከሴት ኦነሮች ጋር በስታስፈልጋት በኋላ ማገዝ ነው ፈልገው እና እነሱ የሰሩትን መስራት የፈልጉትን የጀራቸውን ኮሌጅ መሄዱትን ስሰማ እነሱ እና የኛ ቫሊዩ አላን ያደርጋል እና እነሱ ጋር መስራት ድሪሜ ነው።
ግሩም ሳሙኤል።
እሺ፣ መርሲ ኦርጋናይዜሽን ለኢትዮጵያ እና ለኢትዮጵያ ዲያስፖራ ብዙ ነገር ሰሩ እና እኔ ከሲድ ኦነሪ አጠገብ በዛ መሳተፍ ፈልጋለሁ እና የሚቀጥለው አመት የሲድ 30 ዓመት አኒቨርሰሪ ይሆናል እና ትልቅ ዝግጅት አለ እና እዛ መሄድ ፈልጋለሁ። ከሌሎች ሲድ ኦነሪ አጠገብ እዛ መሄድ ፈልጋለሁ እና ከዛ ውጪ ብዙ ነገር መስራት አለ። ኬንያ ሜጀር ወይም ከኮሚኒቲ ሰርቪስ አለ እና አንድ ቀን ልክ እንደ ሲድ አንድ ኦርጋናይዜሽን መፈጠር ፈልጋለሁ ሰዎችን ለኢትዮጵያናዊዎች እና ለሁሉም ሰው ማገዝ እና መርዳት ፈልጋለሁ።
መልካም ሳሙኤል፣ የመጨረሻውን ጥያቄ ካንተ ልጀምርና እንደገና ወደ ጽዮን መልሳለሁ። አሁን ትምህርት ቤት ጨርሳችኋል፣ ተመርቃችኋል። ያንተ ባጋጣሚ ለየት ያለ ሁኔታ ነው፣ የኮሌጅም ትምህርት ጨርሰሃል። ግን አሁን ከዚህ በኋላ የሚቀጥለው ትምህርት የምትሄድበት ኮሌጅም የት ነው? የሚቀጥለው ምዕራፍ ምንድን ነው የምታጠናው?
ሚሊተሪ ኮሌጅ ይባላል። ቨርሞንት ነው ያለው እና ባዮኬሚስትሪ ወይም ፖለቲካ ማጥናት ፈልጋለሁ። ባዮኬሚስትሪ ካጠና ብዙ ነገር መስራት ትችላለህ፣ ወይም ፖለቲካ ካጠና ብዙ ነገሮች መስራት ትችላለህ። አምባሳደር መሆን ትችላለህ፣ መንግስቱ ውስጥ መስራት ትችላለህ። እና እኔ ሰው ለመርዳት በጣም እፈልጋለሁ እና ባዮኬሚስትሪ ከሆንኩ ወደ ሜዲካል ፊልድ እገባለሁ ወይም ከፖለቲካ ከገባው እና ካውንስልመን ወይ ሬፕሬዘንቲቭ መሆን እፈልጋለሁ።
የህዝብ ወኪል ሆነህ በኃላፊነት ለማገልገልም እፈልጋለሁ። ሁለት የተራራቁ የሚመስሉ ምርጫዎች ናቸው ያሉ። ሁልጊዜም እንደዚሁ ታስብ ነበረ ወይስ ሰው ለመርዳት ሁለቱም ይረዳኛል ብለህ ስላሰብክ ነው?
ሁለቱንም አስብ ነበር። ተመሳሳይ ናቸው እኮ። አሁን ብዙ ሴኔተሮች፣ ብዙ ፖለቲካ የሚያጠኑ ሰዎች ስለ ኢንቫይሮንመንት፣ ስለ ሜዲካል ፊልድ ያስባሉ፣ ስለ ሄልት ኬር፣ ስለ ሜዲካል ፊልድ ይተባበራሉ እና አንዳንዴ አንድ ናቸው። ሁለትንም በጣም ጥሩ ነገር ለመጥናት
ጥሩ ሀሳብ ነው የሚመስለው። የባዮኬሚስትሪ እውቀት ይዘው ባይገቡም ሲኖር ስለምታውቀው ነገር ስለሆነ ሰዎችን ማስተባበሩ የሚረዳ ነገር ለመፍጠር የምትሞክረው ጥሩ ነገር ነው ያሰብከው። ጽዮን፣ ባንቺስ በኩል የት ትምህርት ቤት ነው የምትሄጂው? ምንድን ነው የምታጠኘው?
የሚቀጥለውን ፕሪንስተን ዩኒቨርሲቲ ለመሄደው እና ማጠናው ሞለኪውላር ባዮሎጂ ነው እና ሜዲካል ስኩል ነው። ግን እሱ ካልሆነ ደግሞ ኮምፒውተር ሳይንስ
ነው። ትልቅ ተስፋና ኃላፊነትን አንድ ላይ ይዛችሁ ነው የምትሄዱት። ሲሆን እንደተረዳሁት ዛሬ የምረቃ ቀንሽ ነው። እንኳን ደስ ያለሽ፣ ኮንግራቹሌሽንስ። ትልቅ በዓል ይጠብቅሻል። ከቤተሰብ ዝግጅት በፊት ነው ብዙ በምትሯራጭበት ሰዓት ከሳሙኤል ጋር ያገኘኋችሁ። መልካም የህይወት ዘመን እመኛለሁ። ሌላ ጊዜ የደረሳችሁበትን ያላችሁበትን የምንከታተልበት አጋጣሚ እንደሚኖረንም ተስፋ አደርጋለሁ። አመሰግናለሁ። መልካም እድል።
ቴንክ ዩ።
አመሰግናለሁ እና ስለጠራኝ በጣም አመሰግናለሁ።
ምልልሳችንን ካገባደድን በኋላ ሳሙኤል እዚህ ተወልዶ እንዳደገ፣ ጽዮን ደግሞ በህፃንነቷ መታ እንዳደገች አማርኛቸው ግሩም ነው። ይሁንና መናገር ይፈልጉት የነበረው ነገር ግን በእንግሊዘኛ ቀሏቸው ሊናገሩት የሚችሉት ሐሳብ ካለ እድል ሰጧቸው። በህይወታችን ልዩ ቦታ አላቸው ያሏቸውን ነበር ማመስገን የመረጡበት።
I want to thank my parents, Afara Hailu and Gudakyo Taruna. Without them, I would not be where I am today. They've inspired me. They've pushed me to work hard. And I can't even put into words how much they've influenced my life. And also just want to thank the Ethiopian community. That's my goal in the future. That would be where I am without the Ethiopian community. Thank you.
ለሁሉም ነገር ስላደረገኝ። ከዛ ቀጥሎ I would like to thank my parents as well for everything, for teaching me, ስለ ሃይማኖቴ፣ ስለ ባህሬ፣ for about my culture and where I came from. I would also like to thank እኔ ቤተክርስቲያን እኛ ቤተክርስቲያን አለቃ መምህር ዘበነ፣ አባ ገብረ ወልድ እና ቀሲስ አይምሮ ለሁሉም ነገር ስላደረጉኝ በጣም አመሰግናቸዋል። እና I've done a lot in my high school career and I just wanted to do even more in my college career and after my college career. That's like seed given me a lot to think about. A lot of ways that I can help Ethiopia and diaspora to help people in general. So I'm grateful for Steve as well.
ወላጆችን አመሰግናለሁ ስትል ጀመረችው ሲሆን ያለናንተ ገዛ አሁን ከደረስኩበት ባልደረስኩ ነበር እንድበረታ እንድጠነክር እንድንቃቃ አድርጋችሁኛል አመሰግናለሁ ላለች የኢትዮጵያውያን ማህበረሰብ አባላት ወገኖቼንም ከደረስኩበት እንድደርስ ላደረጋችሁልኝ ምስጋናዬ ይድረስ ነው ያለችው አማርኛ ማዳገት ሳይሆን ጭራሽ አማርኛ የሚቀናው የሚመስለው ሳሙኤል በበኩሉ በአማርኛ ከገለጻቸው በተጨማሪ በዘነዘራቸው ጥቂት ቃላት እንዲህ ብለዋል። የሁለተኛ ደረጃ ተማሪ ሆኜ ብዙ አገልግያለሁ። አሁን ደግሞ ወደ ኮሌጅ ገባና ብዙ መስራትና ማህበረሰቤንም ማገልገል እፈልጋለሁ ያለው ሳሙኤል ከኮሌጅ በኋላም እንደ ፍቃዴ ማገልገል እንድችል ይበልጥ እንድሰራም የማስበው ነገር ሰጥቶኛል ሲል ሽልማቱን የሰጠውን ድርጅት ሲድን አመስግኗል። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንግስት አክሊሉ ለምሽቱ ፍትሃ ንግስትን የሰዎችን ምርጫና ፍላጎት ምናልባትም በቅርበት ሊገናኝ የሚችል ከመይመስለን የወንዶች ጸጉር አቆራረጥ ዘይቤ ጋር የሚያገናኝበትን ወግ ነው ያዘው።
አጉርህን ግልስልስ ቁጥርጥር ግምት አታድርገው ብትር አድርገህ አትንቀሰው ሁለት ዙር ሶስት ዙር አትሰራው ሰው በተፈጥሮ ያገኘውን መልክ አይለውጥ ይላል ኢትዮጵያ ከዛሬ 91 ዓመት በፊት እንደ ዘመናዊ ህገ መንግስት ተቀብላ ትተዳደርበት የነበረው ፍትሃ ነገስት የተሰኘው ህገ መንግስቷ በየትኛውም ሀገር ያለ ህገ መንግስት ኢትዮጵያን ጨምሮ ሰው ሁሉ በህግ ፊት እኩል ነው ይላል። ፍትሃ ነገስት ግን ከዚህም አለፍ ብሎ ቀደም ብለን እንዳልነው ስለ ዜጎች የጸጉር አያያዝ በሰፊው ይደነግጋል። በኢትዮጵያ እስከዛሬ ድረስ በተለይ በግል ትምህርት ቤቶች ጸጉርን ከመጠን ባለፈ ማሳደግ አይፈቀድም፣ ቁጥጥር አለ። ወታደራዊ ክፍሎች፣ መምህራን፣ ሰራተኞች፣ በተለይ የባንክ ሰራተኞች ጸጉር አያያዛቸው ላይ ጥንቃቄ እንዲያደርጉ ይመከራል። ድሮ ነገስታቱን ጨምሮ ከወረዳ እስከ ጠቅላይ ግዛት የነበሩ ሀገረ ገዢዎች የየራሳቸው የፍትሃ ነገስት መምህር ነበሯቸው። በግ የበላይነት ያምናሉ። ልጓም የሌለው ፈረስ ይጥላል ከደንደስ ይያሉ ያስተምራሉ። ይህ ካልሆነ ሀገር የዳንዴ ወንበዴ መፈንጫ ትሆናለች ይያሉ ይመክራሉ። በፍትሃ ነገስት ላይ ጥናትና ምርምር አድርገው ለከፍተኛ ማዕረግ የበቁ ፕሮፌሰር አውቃለሁ። ጨዋታን ጨዋታ ያነሳውልና አጼ ቴዎድሮስም የህግ አማካሪያቸው የነበሩት አራት አይናውና የፍትሃ ነገስት መምሩ ሊቁን መምራ አካል ወልድን ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ብለው ከጦር አበጋዛቸው ከፍታውራሪ ገብርዬ ጋር በከፍተኛ ክብር ገልጸዋቸዋል። ባለፈው ሳምንት ከአቶ ሰለሞን ደምሴ ጋር አድርገነው ከነበረው ውይይት ጸጉር አስተካካዩ ማለቴ ነው አንዱን እናዳምጥ።
እኔ ሙያዬ ቢሆንም ያው ማክስ እንጀራዬ ነው ግን ማክስ ያው ገቢ ማገኝበት ከዚህ ምንጭ ቢሆንም ብዙ ምን ያው ስለሽረቱና ቀለም በሚባለው ነገር ብዙም ተስማሚ አይደለም። እኔ እስካሁን ቀለም በመቀባቱ ብዙም ደጋፊ አይደለሁም። አንዳንዴ የተፈጥሮን መላመድ እንጂ መቀየር የሚባለው ነገር ላይ ብዙም ደጋፊ አይደለሁም። መላመድ የሚባለው ነገር ላይ እስማማለሁ። ምክንያቱም አንዳንዴ መላጣን እንደ ትልቅ ኃጢአት በቃ ኃጢአት እንደዚህ ይሰራ መልካም ነበረ። ምድር ምናልባት እኔ ከዝናብ ወተታፈስ ነበር ብዬ አስባለሁ። መላጣ የሚፈራ ነው ያህል ካየሁት አንጻር ሰው የሚጨነቀው ኮፍያ ሲያወልቁ ሲሟቸው የሚሰሩ ሰዎች አጋጥመዋል። ማለት ምንድን ነው ስትል መላጣውን መጤት ይህን ያህል ትልቅ እንደ ህመም ያለው አራስ ማስመስ የሚያስቡታሉ። ግን ምንም አታለም ሽበት ምን ያሁን ለኔ መላጣም ይህን ያህል ክብር ሊሰጠ ድንጋጤ ሊፈጥር በህይወታችን ሳይገባም ባይ ነኝ። ምክንያቱም ህመም ቢሆን ምን ልንሆን ነው? አይጉራ አይም አይፈልጥ አዮጋ ሽበት ግን ብዙ ያው ነጮችም ሲሰጡን አሁን ይሄ ቀለሙን ብዙ ጊዜ የታወቀ ነው። ብላክ ሆርሞን የማድከም ነገር አለው። ያው አንዴ ከተቀባን ሰው ጥቁር ቀለም ሁሌ ጥገኛ ሆኖ የሚቀር የታወቀ ነው። ምክንያቱም ከለሩ የሆነ ሰዓት ያቃጠሉ አይነት ከለር ነው የሚያመጣው። ያ ደግሞ ሰውየው ምን አድርጎታል ይህ ቀለም ተጠቀመ ጓ ጥገኛ አድርጎታል። ከዛ በኋላ መውጫ የለውም ማለት ነው። እና ብዙ ሆኖ ያ ባይፈራው መልካም ነው ባይነኝ። ምክንያቱም በሚጠቅመሳ ፈታሪ ሰጥቶናል። ከዛ በኋላ ደግሞ ያው ያለው ነገር የሱፍ ጋር ነው መቀበል ነው ማመን ያለብን ነው ባይነኝ።
አመሰግናለሁ አቶ ሰለሞን። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ ካላችሁ ለማስተናገድ ዝግጁ ነኝ።
ንጉሴን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ ስልክ ቁጥራችን 202-205-9942 በውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን ይቀርን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበቱ። ሰላም፣ ደህና እደሩ።